የአራተኛው ቀን ቪፓሻና ኮርስ የመምህር ጎይንካ ንግግር። አራተኛው ቀን አለፈ። ለስራ 6 ቀናቶች ይቀራቸዋል። አራተኛው ቀን በጣም ተቃሚ ቀን ነው። ማለትም ትክክለኛውን ቪፓሻና የጀመራችሁት ዛሬ ነው። ባለፉት 3 ቀናት የቪፓሻና መስክ የፓኛ መስክ ውስጥ ለመግባት ራሳችሁን ስታዘጋጁ ነበር። መጪዎቹ 6 ቀናት ሁሉም በጣም ተቃሚ ቀኖች ናቸው። ምክንያቱም ከልብ ጠንክሮ በመስራት በዚህ ቴክኒክ ራሳችሁን ማጎልበት ትችላላችሁ። ይህ ቴክኒክ የራሱ የሆነ ለየት ያለ ባህሪ ያለው። በጣም ብዙ አይነት የሜዲቴሽን ቴክኒኮች አሉ። ይህ ግን ለየት ያለ ነው። የሆነ ቃላትን በመደጋገም ምናልባት ከመንፈሳዊ መጽሐፍ የሆነ ክፍል ወይም የምትተማመኑበትን ቅዱስ ሰው ቃል በመደጋገም አእምሮ ይሰባሰባል። ይህ ጥሩ ነው፣ እናንተንም ይረዳችኋል። ወይም ደግሞ የሆነ ቅርጽ ወይም ምስል፣ የዚህን አምላክ ቅርጽ፣ የዛን አምላክ ምስል፣ ወይም የዚህን ቅዱስ ሰው ወይም የዛን ቅዱስ ሰው ምስል እየመላለሳችሁ በአእምሯችሁ ውስጥ ስታስቡት አሁንም አእምሯችሁ ይሰባሰባል። ይህም ጥሩ ነው፣ ይረዳችኋል። አእምሮ በሚሰባሰብበት ጊዜ የተሰባሰበበት ዓላማ ለመጥፎ ተግባር ካልሆነ በላይኛው የአእምሮ ክፍል ውስጥ ለውጥ መታየት ይጀምራል። በአንዳንድ ከፍተኛ ደረጃ ጥልቅ መስጠት ወይም ሰማዲ ይህ የአእምሮ ስብስብ ከላይኛው ክፍል አልፎ ትንሽ ወደ ውስጠኛው የአእምሮ ክፍል ገባ ሊል ይችላል። ነገር ግን የውስጠኛውን የአእምሮ ክፍል በፍጹም ሙሉ ለሙሉ አይነካውም። በምዕራቡ ክፍል ስያሜ ኮንሽስ የምንለው የሚያገናዝበው የላይኛው የአእምሮ ክፍል የሚሰራው ቃላትን፣ ምስልን ወይም ቅርጽን እየተጠቀምን አእምሮን ስናሰባስብ ነው። ይህ አይነት ሜዲቴሽን ጥልቁን የአእምሮ ክፍል በፍጹም አይነካውም። ነገር ግን ችግሮቻችን ጠቅላላ ተጠራቅመው ያሉት በዚህ በውስጠኛው የአእምሮ ክፍል ውስጥ ነው። የሁሉም የአእምሮ መጥፎ ባህሪዎችና ግድፎች ስራቸው ተንዘራርቶ የተቀመጠው በዚህ በውስጠኛው የአእምሮ ክፍል ውስጥ ነው። ይህ ትልቅ የችግር ግምጃ ቤት ነው። በዛ ላይ ደግሞ በጣም ለምኑ። ምናልባት የሆነ የአእምሮ ግድፍ ቅርንጫፉን ቀላይ ልትሰብሩትና ልታስወግዱት ትችላላችሁ። ነገር ግን ስሩ እስካልተነካ ድረስ እንደገና ሊበቅል ይችላል። እንደገናም ይበቅላል። ከችግራችሁ በምንም ነፃ አልወጣችሁም። የጎተማ ብርሃናዊነት እዚህ ላይ ነው። እሱ ሊበራና ቡድሃ ሊሆን የቻለው ጥልቀኛው የአእምሮ ክፍል ድረስ ተገብቶ እነዚህን የአእምሮ ግድፎች ከነስራቸው እስካልተነቃቀሉ ድረስ በፍጹም ነፃ መውጣት እንደማይቻል ስለተገነዘበ ነው። ስለዚህ የአእምሮ ግድፎችን ከነስራቸው እንዴት እንደሚነቅል ተመራምሮ ደረሰበት። ይህን ቴክኒክ በራሱ ላይ ተጠቅሞ ራሱን ነፃ አወጣ። ከዛ በከፍተኛ ርህራሄና ፍቅር ሌሎችን ማስተማር ጀመረ። እኛም እድለኞች ነን ያንኑ ቴክኒክ መጠቀም መቻላችን። ዛሬም አብዛኞቻችሁ የመጀመሪያውን እርምጃ በቪፓሳና ጎዳና ጀምራችኋል። አብዛኞቻችሁ ለመጀመሪያ ጊዜ በውስጣችሁ በሚገኘው የዳማ ምንጭ ውስጥ ራሳችሁን ነከራችሁ። በውስጣችሁ በሚገኘው የእውነት ምንጭ ውስጥ ገብታችሁ ራሳችሁን አቀዘቀዛችሁ። ካለበለዚያማ ከተወለዳችሁ ጊዜ ጀምሮ አይናችሁን ገልጣችሁ ሁልጊዜ ወደ ውጭ ወደ ውጭ ወደ ውጭ ስታዩ ህይወታችሁን እስካሁን አሳለፋችሁ። ውጭ የሚገኙት ቁሳቁሶች ሁለመናችሁን ስለተቆጣጠራችሁ ውስጣችሁ ምን እየተካሄደ እንደሆነ እንኳን ለማወቅ በፍጹም ተጨንቃችሁ አታውቁ። አይናችሁን ጨፍናችሁ እንኳን ሜዲቴሽን ስትለማመዱ አእምሯችሁን የምታሰባስቡት በውጭ ቁሳቁሶች ነው። ከዚህ በፊት ባነበባችሁት ወይም በሰማችሁት ወይም ባያችሁት ውጫዊ ቁስ አካላት ትጠቀማላችሁ። እውነትን እንዳመጣጡ በውስጣችሁ ለማየት መቼም ሞክራችሁ አታውቁ። በዚህ በሰውነት ድንበር ውስጥ የሚከሰተው እውነት ደግሞ ያለማቋረጥ እንደተቀያየረ ነው። አንድ አስተሳሰብን ላሰባስብበት የምንለው ቋሚ ወይም ጠጣር ነገር የለም። ሁሉ ነገር ተለዋዋጭ ነው። ሁሉ ነገር ተለዋዋጭ መሆኑን ማወቅ ደግሞ በጣም ጥሩ እውቀት ነው። አሁን በሰውነታችሁ ስለሚካሄደው ነው እየተገነዘባችሁ ነው። ቡዳ ይህን በራሱ ቋንቋ ኒቻን ካየገታ ሳቲ ይለዋል። ሳቲ ማለት ማጤም ማለት ነው። ኒቻም ሌት ተቀን፣ ካየገታ በሰውነት ድንበር። ኒቻን ካየገታ ሳቲ በሰውነታችን ድንበር ውስጥ የሚከናወኑትን እውነቶች ሌት ተቀን ያለማቋረጥ ማጤን። ለጊዜው አስተሳሰባችሁን በሰውነታችሁ ድንበር ውስጥ እየተበቃችሁ ከጊዜ ወደ ጊዜ የሚከሰቱትን እውነቶች እንዴት ማጤን እንዳለባችሁ እየተማራችሁ ነው። ወደፊት በዚህ ቴክኒክ ስትዳብሩ በእለት ተእለት የኑሮ ሂደታችሁ ላይ በውጭ ማንኛውንም ነገር እያከናወናችሁ እንዲሁም በውስጣችሁ የሚከሰቱትን እውነቶች ጎን ለጎን ማገናዘብ ትጀምራላችሁ። ከዛ አምሯችሁ በጣም የተረጋጋ ሆኖ ታገኙታላችሁ። በፈለገው አይነት ገጠመኝ አምሯችሁ ሚዛኑን አይስትም። ለጊዜው ግን እንዴት እውነትን በሰውነታችሁ ውስጥ ማጤን እንዳለባችሁ በተግባር ተለማመዱ። በቡድሃ ቋንቋ ማለትም የዛን ዘመን የህንድ ቋንቋ ቬደና የሚባል ቃላት ይጠቀሙ ነበር። ቬደና ማለት ልምድ፣ ቅምሻ፣ የሚፈጠር ስሜት ወይም የሚሰማን ስሜት ማለት ነው። ይህን ቴክኒክ የምትለማመዱት ምንም ውጫዊ ነገር እያያችሁ አይደለም፣ ወይም የሆነ ነገር እያሰባችሁ አይደለም፣ ወይም የቃላት ጨዋታ ወይም የእውቀት ጨዋታ እየተጫወታችሁ አይደለም። እናንተ እውነትን ወይም በሰውነታችሁ ውስጥ ከጊዜ ወደ ጊዜ የሚበቅለውን ስሜት እየቀመሳችሁ ነው። ማለትም ስሜታችሁን እየተሰማችሁ ነው። ይህ ቬደና ይባላል። ማድረግ የሚጀምራችሁት ይህንን ነው። አስተሳሰባችሁን ከአናታችሁ እስከ እግራችሁ እያንቀሳቀሳችሁ እግረ መንገዱን የሚሰማችሁን የሰውነት ስሜት ማጤን። ይህ የአሰራር መሰረት በፍጹም ሊጠፋችሁ አይገባም። አስተሳሰባችሁን በሰውነታችሁ ድንበር ውስጥ እያንቀሳቀሳችሁ የሚሰማችሁን ስሜት ማጤን አለባችሁ። ያው መቼም የመጀመሪያ እርምጃውን ጀምራችኋል። ቴክኒኩን በተመለከተ በአንዳንድ ተማሪዎች ውስጥ የሚመጡ ጥያቄዎች አሉ። ምናልባት እነኚህ ጥያቄዎች በእናንተ አእምሮም ውስጥ ተፈጥረው ይሆናል። እስቲ አንድ በአንድ እናያቸው። አንድ እየተደጋገመ የሚመጣ ጥያቄ፣ ለምንድን ነው አስተሳሰቤን ከራስ ወደ እግር የማንቀሳቀሰው? ያለምንም ምርጫ፣ ያለምንም ትግል እውነቱን በራሱ ጊዜ ሲከሰት ነው የምናጤነው ተብሎ የለ? እና ነገሮች ሲከሰቱ እኔ በርጋታ አጤናቸዋለሁ፣ ታዲያ ለምን አስተሳሰቤን ለማንቀሳቀስ እታገላለሁ ልትሉ ትችላላችሁ። ጥሩ ጥያቄ። ለምን ማንቀሳቀስ እንዳለባችሁ ይግባችሁ። ይህ የሆነ ባህል ወይም ልምድ ስላዘዘን አይደለም። የራሱ የሆነ ዓላማ አለው። አስተሳሰባችሁን ካላንቀሳቀሳችሁ የሆነ ጠንካራ ኃይለኛ ስሜት የሆነ ቦታ ይሰማችሁና አስተሳሰባችሁ ወደዛ ይሄዳል። ከዛ በድንገት ሌላ ነገር ሌላ አካል ክፍል ላይ ይበቅልና እንደገና አስተሳሰባችሁ ወደዚህኛው ይዘላል። አስተሳሰባችሁ ከአንድ አካል ክፍል ወደ ሌላ አካል ክፍል ኃይለኛ ወይም ጠንካራ ወይም የጋጉሉ ስሜቶችን እየፈለገ ሲፈናጠር አብዛኛው አካል ክፍሎች ሳይመረመሩ ወይም ሳይታዩ ይታለፋሉ። እነዚህ ክፍሎችን ለማጤን ምንም አይነት እድል አይኖራችሁም። እንዲሁም በእነዚህ ክፍሎች ላይ ያሉት ረቂቅ የሰውነት ስሜቶች ሳይጤኑ ይታለፋሉ። አእምሯችሁ ሁልጊዜ እንደደነዘ ይቀራል። ሊያጤን የሚችለው የጓጎለ እውነትን ብቻ ነው። አእምሯችሁን ረቂቅ ስሜቶችን እንዲያጤን እያሰለጠናችሁት አይደለም። ምክንያቱም ሁሌ ከአንድ የጓጎለ ስሜት ወደ ሌላ የጓጎለ ስሜት እንደዘለላችሁ ነው። ስለዚህ አስተሳሰብን በመስበር ማንቀሳቀስ በጣም ጠቃሚ ነው። አንድ የምንንቀሳቀስበት ምክንያት በጎዳናው እየገፋችሁ ስትሄዱ በጣም ጠቃሚ የሆኑ ጣቢያዎች አሉ እና ሁላችሁም በእነዚህ ጣቢያዎች ማለፍ አለባችሁ። አንድ ሁሉም ሰው ማለፍ ያለበት ጣቢያ በአጠቃላይ በሰውነታችሁ ባሉት ማንኛውም ክፍሎች ላይ አስተሳሰባችሁን ስታሳርፉ ስሜት እንዲሰማችሁ ይገባል። በእያንዳንዷ የሰውነት ክፍል ላይ ህይወትስ ካለ ድረስ ምን ጊዜም የሰውነት ስሜት አለ። የትኛውም ህይወት ያለው የአካላችን ክፍል ስሜት አለበት። እና አእምሯችሁን በደንብ መወረዳችሁ እነኚህን ረቂቅ ስሜቶች የማጤን ችሎታችሁን ማዳበር አለባችሁ። ይህን ካላደረጋችሁ ስሜቶችን በሁሉም የሰውነት ክፍሎች ልታጤኑ አትችሉም። ለዚህ ነው አስተሳሰባችሁን አንቀሳቅሱ የምንለው። ሌላ ጥያቄ። እሺ አስተሳሰባችሁን አንቀሳቅሱ ከተባሉ መልካም፣ ግን ለምንድን ነው በረድፍ የምናንቀሳቅሰው? እንዲሁም ለምን ከራስ ወደ እግር? መልስ፣ የአይነቱ ረድፍ የማይስማማችሁ ከሆነ ሌላ የመሰላችሁን ረድፍ መጠቀም ትችላላችሁ። ግን ያንን ረድፍ ጠብቃችሁ ተንቀሳቀሱ። ምክንያቱም በአንድ አይነት ረድፍ ደጋግማችሁ ካልተንቀሳቀሳችሁ አንዳንድ የሰውነት ክፍሎችን ሳታጤኑ ልትዘሏቸው ትችላላችሁ። እና እንዳልናችሁ ምንም አይነት የሰውነት ክፍል ሳይጤን እንዲታለፍ አንፈልግም። ስለዚህ በረድፍ መንቀሳቀስ በጣም ጠቃሚ ነው። ሌላ ጥያቄ። በረድፍ እየተንቀሳቀስኩ ያለው ያለፍኩት የሰውነት ክፍል ላይ አንድ ኃይለኛ ስሜት በድንገት መሰማት ጀመረኝ። ወይም ገና ያልደረስኩበት ቦታ ላይ ስሜት እየበቀለ ነው። ዘልዬ እዛ ሂጄ ላጥን ወይስ ምን ላድርግ? በፍጹም ይህንን እንዳታደርጉ። ይህ ማለት አሁንም ከአንድ ኃይለኛ ስሜት ወደ ሌላ ኃይለኛ ስሜት እየዘለላችሁ ነው። ከአንድ የሰውነት ክፍል ወደ ሌላ የሰውነት ክፍል መስመር ሳትጠብቁ መዝለል ጥሩ አይደለም። ምክንያቱም ብዙ የሰውነት ክፍሎች ሳይጤኑ ይታለፋሉ። ለስላሳና የረቀቁ ስሜቶችን የማጤን ችሎታችሁ አይዳብርም። ደግሞ እነዚህ ረቂቅ ስሜቶች ለዚህ ቴክኒክ በጣም ጠቃሚ ክፍሎች ናቸው። ከአንድ የአካል ክፍል ወደ ሌላ የአካል ክፍል እየዘለሉ ኃይለኛ ስሜቶችን ብቻ እያሳደዱ ሜዲቴሽን የሚለማመዱ ብዙ ሰዎች አጋጥሞኛል። እነዚህ ሰዎች ከብዙ ዓመት ልምምድ በኋላ እንኳን ገና አጠቃላይ ሰውነታቸው ላይ ያለውን ስሜት ሙሉ በሙሉ ማጤን አልቻሉም። በተለይማ ረቂቅ ስሜቶችን፣ ረቂቁ እውነቱን መቼም ማጤን አይችሉም። አጠቃላይ ቁሳቁስ የተሰራው ከላፓ ከሚባሉ ንዑስ አቶሞች ነው። እና እያንዳንዱ ከላፓ የመጨረሻው እውነት አረፋ ወይም እርግብግቦች ነው። የአጠቃላይ ቁስ አካል የመጨረሻው እውነት አረፋ፣ እርግብግቦች፣ እርግብግቦች፣ እርግብግቦች። በዚህ በቁስ አካላዊ ዓለም ውስጥ ምንም ጠጣር ነገር የለም። ሁሉም አረፋ፣ እርግብግቦች፣ አረፋ፣ እርግብግቦች ነው። ዘመናዊ ተመራማሪዎችም የሚሉት ይህንን ነው። ቡድሃም የሚለው ይህንን ነው። አጠቃላይ ህዋ መንደድ መርገብገብ፣ መንደድ መርገብገብ። ይህን እውነት እሱ በሰውነቱ ላይ እያየው የሚሰማውን ስሜት እኛ እንዲገባን ወደ ቃላት እየተረጉምልን ነው። ተመራማሪዎች ይህ በእውቀት ደረጃ ይገባቸዋል። እኛ ዘመናዊ ተመራማሪዎችን ወይም ሳይንስን እየተቃረንን አይደለም። ህብረተሰቡን ለማገልገል የራሳቸውን ሚና እየተጫወቱ ነው። ነገር ግን የተፈጥሮ ህግ በጥልቁ እንዲገባን ካስፈለገ የዚህን የተፈጥሮ ህግ ቀጥተኛ ልምድ ወይም ቀመሳ በሰውነታችን ላይ ማካሄድ አለብን። እና ይህ ደግሞ መሆን የሚችለው በሰውነታችን ውስጥ የሚከሰቱትን ስሜቶች ሁሉንም ሙሉ በሙሉ ማጤን ስንችል ነው። ዝም ብሎ ከኃይለኛ ስሜቶች ጋር ብቻ በመስራት የተፈጥሮ ህግን ጠለቅ ብለን ልንረዳ አንችልም። ስለዚህ አስተሳሰብን በረድፍ ማንቀሳቀስ በጣም ጠቃሚ ነው። እንበልና የተወሰነ የሰውነት ክፍል ላይ ደረሳችሁ። ነገር ግን ያለፋችሁት ቦታ ላይ አንድ ኃይለኛ ስሜት መሰማት ጀመራችሁ። የአእምሯችሁ የተወሰነ ክፍል ይህን ስሜት ማጤኑ አይቀርም። ግን እናንተ የጀመራችሁትን ረድፍ እንዳታቋርጡ ዝም ብላችሁ ተንቀሳቀሱና በሚቀጥለው ዙር እዛ ቦታ ላይ ስትደርሱ ስሜቱ አሁንም ካለ ታጤናላችሁ። ካለፈ ደግሞ አልፏል። ሁሌ በመደዳና በረድፍ አስተሳሰባችሁን አንቀሳቅሱ። ሌላ ብዙ ጊዜ የሚጠየቅ ጥያቄ፣ ከአናታችን እስከ እግራችን ለመንቀሳቀስ ምን ያህል ጊዜ ይወስዳል? መልሱ፣ ለዚህ እንኳን ቋሚ ጊዜ የለውም። መካከለኛ ጊዜ እንውሰድ። አሁን ባላችሁበት ደረጃ በአንድ ትንፋሽ አስተሳሰባችሁን ከጭንቅላታችሁ እስከ እግራችሁ እንዳታንቀሳቅሱ። ይህን ካደረጋችሁ በጣም ብዙ የሰውነት ክፍሎችን ትስታላችሁ። በሌላ በኩል ደግሞ በጣም ቀስ እያላችሁ ጠቅ 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 እያደረጋችሁ ከእግር እስከ ራሳችሁ ብትሄዱ ብዙ ሰዓት ስለምትፈጁ አእምሯችሁ ይሰለቸውና ስራውን በደንብ መስራት ያቅተዋል። እንበልና ለአንድ ዙር 10 ደቂቃ ጥሩ ነው። ትንሽ በለጥ ካለም ምንም አይደለም። ሌላ ጥያቄ፣ ምን ያህል ቦታ በአንድ ጊዜ መሸፈን አለብን? ይህን ስራ ስትጀምሩ 5 ወይም 10 ሴንቲሜትር ጥሩ ነው። ግን አንዳንድ ጊዜ አእምሯችሁ በጣም ደነዝ ይሆንና ወይም ደግሞ አእምሯችሁ ሽል ሆኖ ለጊዜው ደነዝ ይልና ምንም አይነት ስሜት በሰውነታችሁ ላይ አይሰማችሁም። አእምሯችሁ በጣም ዶልድሟል፣ ነገር ግን በሰውነታችሁ ውስጥ ያሉት ስሜቶች በጣም ረቂቅና ለስላሳ ናቸው። በዚህ ምክንያት ምንም አይነት ስሜት ማጤን ያቅታችኋል። በእንደዚህ አይነት ጊዜ ትላልቅ ቁራሽ ውሰዱ። መጀመሪያ አስተሳሰባችሁን አጠቃላይ አናታችሁ ላይ ምሩት፣ ከዛ አጠቃላይ ፊታችሁ ላይ፣ ከዛ አጠቃላይ ደረታችሁ ላይ። እንዲህ እያላችሁ እየደጋገማችሁ አስተሳሰባችሁን አንቀሳቅሱ። ከዛ ቀስ በቀስ ሁሉም አካላችሁ ላይ ስሜት መሰማት ይጀምራችኋል። እያንዳንዷ ጥቃቅን የሰውነት ክፍል ላይ አስተሳሰባችሁን ስታሳርፉ ስሜት ይሰማችኋል። እናንተ ብቻ ረጋ ብላችሁ ተስፋ ሳትቆርጡ በትዕግስት ያለማቋረጥ ስሩ። ሌላ ጥያቄ፣ ስሜት የላይኛው ቆዳ ላይ ብቻ ነው ወይስ የውስጥ አካል ጭምርም መሰማት አለብኝ? አሁን ባላችሁበት ደረጃ ማለትም ገና በዚህ ቴክኒክ መስራት ስትጀምሩ በላይኛው የሰውነት ክፍል ላይ ብቻ ብትሰሩ ይመረጣል። በእነዚህ መጪዎች 10 ቀናት አብዛኞቻችሁ እየቀደዳችሁ እየበሳችሁ የውስጠኛው የሰውነታችሁ ክፍል ድረስ መሄድ ትችሉ ይሆናል። ለጊዜው ግን በላይኛው አካል ላይ ብቻ ስሩ። መጀመሪያ አእምሯችሁ በደንብ ይጠንክርና በደንብ ይሞረድና ይህን የላይኛውን የሰውነት ክፍል በደንብ ይመርምር። ነገር ግን አንዳንዴ ዝም ብሎ ውስጥ ሊገባ ይችላል። አንዳንድ ተማሪዎች እየመጡ በውስጠኛው አካል ክፍሌም ያለውን ስሜት ሳላስበው ማጤን ጀመርኩ ይላሉ። እናንተ ሳትፈልጉ ከመጣ ምንም ማድረግ አይቻልም። ግን አሁን ባላችሁበት ደረጃ ፈልጋችሁ ውስጥ እንዳትገቡ። አንድ ነገር ግልጽ ሊሆን ይገባል። የሰውነት ስሜት ማለት ምን ማለት ነው? የሰውነት ስሜት የሚሉትን ቃል በደንብ ካልገባችሁ ያልሆነ ነገር እየፈለጋችሁ ግራ ትጋባላችሁ። በጣም ቀላል ነው እና ይህ በደንብ እስኪገባችሁ ድረስ እንደጋግመዋለን። የሰውነት ስሜት ማለት ማንኛውም በሰውነት ላይ የሚሰማችሁ ነገር ነው። ሙቀት ከተሰማችሁ ሙቀት ስሜት ነው። ከወበቃችሁ ውብቃ ስሜት ነው። የመንቀጥቀጥ ስሜት፣ የመርገብገብ ስሜት፣ ዘለል ዘለል የሚል ስሜት፣ የመኮርኮር ስሜት፣ ክብድ የማለት ስሜት፣ የመደንዘዝ ስሜት፣ ብቻ ማንኛውም በሰውነታችሁ ላይ የሚሰማ ነገር። አንዳንዴ መቼም ችግር ነው። እንደዚህ ብትንትን እያደረግን እያስረዳናቸው ስሜት ማለት ምን እንደሆነ ምንም አልገባቸው የሚሉ ሰዎች ያጋጥሙናል። ዝም ብለው ሌላ ነገር ሲፈልጉ ጊዜያቸውን ያባክናሉ። ብዙውን ጊዜ ከሚያጋጥሙን ነገሮች አንዱ ምንም ስሜት አይሰማኝም የሚሉት አይነቶቹ ናቸው። ለምሳሌ ነገ አስተማሪያችሁ እንዴት ነው ስሜት ይሰማችኋል ብሎ ሲጠይቃችሁ ከመካከላችሁ አንዱ እንደውም ምንም አይነት ስሜት አይሰማኝም ብሎ ሊመልስ ይችላል። ሁለተኛው ጥያቄ፣ አቀማመጥህን ሳትቀይር ለአንድ ሰዓት መቀመጥ ትችላለህ ሲባል እሱን እንኳን በፍጹም አልቻልኩም፣ በጣም ብዙ ጊዜ ነው የምቀያየረው። ለምን? በጣም ኃይለኛ ህመም ጉልበቴን ተሰምቶኝ ነበር። ወይ ጉድ! ታዲያ ኃይለኛ ህመም እየተሰማ ነው ምንም ስሜት አይሰማኝም የምትለው? እስቲ አስቡት። አሁን ከህመም የባሰ ጠንካራ ስሜት እንዴት ሊኖር ይችላል? ስሜት የለኝም ያለበት ምክንያት ሌላ ነገር እየፈለገ ነው። ምንድነው ይህ ህመም? እኔ እዚህ የመጣሁት በሜዲቴሽን ገነታዊ ደስታ ልቀምስ እንጂ ህመምን ላጤን እዚህ ምን አመጣኝ? ለህመምማ ህይወቴ እንዳለ በህመም ነው የተሞላው። ምን እዚህ ድረስ ህመም ፍለጋ አስመጣኝ? እያለ ይህኔ በውስጡ ያስባል። ሌላ ነገር እየፈለጋችሁ ከሆነ እናንተን ለመርዳት በጣም አስቸጋሪ ነው። በአናፓና ጊዜም በሁለተኛው ወይም ሶስተኛው ቀን ይህ አይነት ሁናቴ ነበረ። በአፍንጫችሁ አካባቢ ስሜት ተሰማችሁ ወይ ስትባሉ ከመካከላችሁ አንዱ አፍንጫውን እያከከ ምንም ስሜት አይሰማኝም ሊል ይችላል። ምክንያቱም ይህ የሚያከው ነገር ለሱ ስሜት አይደለም፣ ሌላ ነገር እየፈለገ ነው። አንዳንዴ ደግሞ የሆነ ተማሪ ይመጣና አይ ጎንካጂ ይሁሉት ህመም ይሰማኛል፣ ክፍት ይሰማኛል፣ ከበድ ይለኛል፣ ሙቀት ይሰማኛል፣ ይወብቀኛል፣ ያንቀጠቅጠኛል። ሁሉም ያሉትን ነገር በሰውነቴ ላይ አይቼዋለሁ፣ ግን ምንም አይነት ስሜት አይሰማኝም ይላል። እነዚህ ጠቅላላ ለዚህ ሰውዬ ስሜቶች አይደሉም፣ እሱ የሚፈልገው ልዩ ነገር ነው። ስሜትን በተመለከተ መምህር ጎንካ ያረሰኝም የሚሉትን ገጠመኝ እንዲህ ብለው ይተርኩልናል። የስሜት ነገር ሲነሳ ሁሌም ማስታወሰው የጓደኛዬን ነገር ነው። ይህን ኮርስ እኔ ለመጀመሪያ ጊዜ ወሰድኩት ከብዙ ዓመታት በፊት ነው። መጀመሪያ በጣም ከብዶኝ ነበረ። በሁለተኛ ቀን ከኮርስ ልጠፋ ቃይም መጠቅለል ጀመርኩ። እኔ የመጣሁት ከንግድ ማህበረሰብ፣ አእምሮዬ በክፋትና በነገር የተጣመመ። ይህ ትምህርት ደግሞ ለተራ ሰዎች፣ አስተማሪዎች፣ ዶክተሮች፣ የመንግሥት ሠራተኞች ለመሳሰሉት ጥሩ ሰዎች ነው። እኔ ትምህርቱን መከታተል በፍጹም አልቻልኩም። በዛ ላይ የመጣሁበት ባህልና ሃይማኖት ለየት ያለ ነው። እነዚህ ሰዎች ምንድን ነው የሚያደርጉት? እግዚአብሔርን የተከተቱት? በዚህ ትምህርት ለእግዚአብሔር ቦታ የለም ማለት ነው? ነፍስንስ በተመለከተ ደግሞ ነፍስ የለም እያሉ ነው የሚያስተምሩት? ለመሆኑ ምንድን ነው የሚያወሩት? ምን አይነት ሜዲቴሽን ነው የሚሉት ጥያቄዎች በአእምሮዬ እየተንገዋለሉ ነበር። እኔ የጠበቅኩት ሌላ ለየት ያለ ነገር ነበር። ስለዚህ በቃ ለመጥፋት እየተዘጋጀው አንድ ሌላ ተማሪ ልጠፋ መዘጋጀቴን አወቀች። መቼም ይህች ሴት ከፍተኛ ባለውለታዬ ነች። አንድ ተጨማሪ ቀን ቆይ፣ አፍንጫ አካባቢ ያለውን ስሜት መሰማት ጀምረዋል፣ ይህ ደግሞ በጣም ጥሩ ምልክት ነው አለች። በአፍንጫ አካባቢ ስሜት መብቀል የጀመረው ገና የመጀመሪያው ቀን ነበረ። አስተማሪውም ይህንን እንድታደርግ ነው የሚፈልገው፣ እባክህ በዚህ ቀጽልበት ብላ ለመነች። እኔም ቀረሁኝ። በጣም ባለውለታዬ ነች። በእሷ ባይሆን ኖሮ ይህን የመሰለ ቴክኒክ ከህይወት ያመልጦኝ ነበር። ከዛ ልክ ኮርሱ ሲያበቃ ማንኛውም ከዚህ ኮርስ የሆነ ጥቅም ያገኘ ሰው ጸጥ ብሎ መቀመጥ አያስችለውም። ላገኘው ሰው ሁሉ ስለ ኮርሱ ቁንጅና ማስረዳት ይፈልጋል። ለቤተሰቡ፣ ለጓደኞቹ እባካችሁ እየሄዳችሁ ሞክሩት። እኔ ሞክሬው በጣም ጠቅሞኛል። በጣም ጥሩ ነገር ነው። እናንተም ሞክሩ እያለ ላጋጠመው ሰው ሁሉ ያስረዳል። ከዛ ይህን የሰሙ ሰዎች በኮርሱ መሳተፍ ይጀምራሉ። ከጓደኞች አንዱ በጣም ሀብታም ነበር። ትልቅ ፋብሪካ በጋራ ያስተዳድራል። በተጨማሪም የግል ንግድ አለው። ስለዚህ በጣም ሀብታም ነበር። ፋብሪካና ንግድ ያለው ሰው የመከረኛ ሰው ምልክት ነው። በመከራ የተሞላ ሰው ነው። ይህ ንግድ ወይም ፋብሪካ መጥፎ ነው ማለት ሳይሆን ንግዱ የሚካሄድበት መንገድ ብዙውን ጊዜ ጥሩ አይደለም። ሁሌ ገንዘብ ለማትረፍ የአይጥ ሩጫ፣ ገንዘብ 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 እያሉ ማበድ ነው። ይህ ብድር ደግሞ ትልቅ መከራ ውስጥ ይከተናል። እኔም በዚህ ጨዋታ ውስጥ ስላለፍኩኝ መከራውን በደንብ አድርጌ ያውቀዋለሁ። በዛ ላይ ከመከራ እየወጣሁ ነበርና ለእሱም ሂድና ሞክረው ብዬ መከርኩት። እሱም እምቢ አለኝ። አንተ የሄድከው ማይግሬን ማለትም ኃይለኛና ተደጋጋሚ የራስ ምታት ስላለብህ ነው፣ ታዲያ እኔ ለምንድን ነው የሚሄደው? ራሴን እንደሆነ አመኝ ብሎ መለሰልኝ። ለነገሩ እሱ ከኔ የባሰ ማይግሬን እንዳለበት አውቃለሁ፣ ግን እምቢ አለኝ። ለማሳመን አንድ አመት ተኩል ፈጀብኝ። በመጨረሻ ኮርሱን ሊሳተፍ መጣ። 2-3 ቀን እንደምንም ሰራ። በአራተኛው ቀን የቪፓሻና ኮርስን ተቀበለ። በአምስተኛው ቀን አስተማሪው እየዞረ ተማሪዎችን በግል ይጎበኘ። በትክክለኛ የሜዲቴሽን ማዕከል እያንዳንዱ ሰው የግሉ መስሪያ ክፍል አለው እና አስተማሪው እየዞረ መመሪያ በየግል ለተማሪዎች ይሰጣል። በነገራችን ላይ ይህ ገጠመኝ በበርማ ሀገር ውስጥ ነበረ እና የበርምኛ ቋንቋ የማይገባቸው ህንዶች ካሉ እኔ እንዳስተረጉም ከአስተማሪያ ጋር አብሬ ሄድ ነበር። ጓደኛዬም በርምኛ ስለማይችል ወደ ጓደኛዬ መስሪያ ክፍል ከአስተማሪያ ጋር አብረን ሄድን። በሩ ተንኳኳ፣ ተከፈተ። የመጀመሪያው ጥያቄያችን ምን አይነት ስሜት እየተሰማህ ነው የሚል ነበር። ምንም ስሜት አይሰማኝም አለን። ምንም ስሜት አይሰማህም? ስናየው ሸሚዙን አውልቋል፣ ካኒቴራውን አውልቋል፣ ሽርጡን ወደ ላይ ጠቅልሏል፣ ሰውነቱ ጠቅላላ ላብ በላብ ሆኗል። አልቦሃልና ባከስ? አዎ በጣም አልቦኛል። ይህቺ ጠባብ ክፍል ሙቀቷን አልቻልኩትም። ሙቀት በሰውነት ላይ የሚሰማህ ከሆነማ ታዲያ ለምን ሙቀቱን አታጤንም ስንል ጓደኛ የተገርሙ ምን አለ። መጀመሪያ እኔን አየኝ፣ ከዛ አስተማሪን አየ። አጅሬ ለካ የምናሾፍ መስሎታል። ሙቀቱን አጤን? እኔ እዚህ የመጣሁት ሙቀት ላጤን ነው። ምንድን ነው የምታወሩ ስል እኛም እስከ ዛሬ ድረስ ለዚህ ሙቀት በደመ ነፍስ ምላሽ ስትሰጥ ነበር፣ አሁን ግን ተረጋግተህ ማጤንን እየተለማመድክ ነው እና ቴክኒኩ እንደዚህ ነው ብለን ለማስረዳት ብንሞክር ምንም ሊያዳምጠን አልቻለም። እዚህ በመምጣቴ ወይ የነፍስ ወይ የእግዚአብሔርን ምስክር ብታደርጉኝ ትርጉም አለው፣ ሌላው ቀርቶ የቡድሃ እንኳን ምስክር ብታደርጉኝ ትርጉም አለው። ካለበለዚያ እስቲ ንገሩኝ፣ ምንድን ነው ሙቀትን የማጤን ዓላማ? እኔ ምንም ትርጉሙ አይታየኝም ብሎ አለን። ከዛ በየጊዜው ቴክኒኩን ለማስረዳት እንሞክራለን። ሁሌም እንዴት ነው ዛሬ ስሜት ይሰማሃል ብለን ስንጠይቀው በአካችሁ ምንም አዲስ ነገር የለም ይለናል። ምንም አዲስ ነገር የለም፣ ምክንያቱም እሱ የሚፈልገው የተለየ ነገር ነው። በጣም አዘንኩኝ። የመጣው በስንት መከራ 10ኑም ቀናት ልዩ ነገር ሲፈልግ ከረመ፣ ግን ምንም ልዩ ነገር አልመጣም። ተፈጥሮ ራሱን እየገለጠ ነበረ፣ ዳማ ራሱን እየገለጠ ነበር፣ ግን እሱ ሊያየው አልቻለም። ከዓመት በኋላ ኮርስ የሚወስዱ ሰዎች ጨርሰው ሲወጡና ይህን ጥቅም አገኘው ያን ጥቅም አገኘው ሲሉት የሆነ ነገር እንዳመለጠው ታወቀው። ከዛ ያው ልምምጡን ቀጠለ። አንድ እድል ብቻ፣ እባክህ አንድ እድል አሰጠኝ። መቼም አስተማሪው አይቀበለኝም፣ አንተም አለኝ። እኔ አሁን ያላችሁትን ሁሉ አድርጋለሁ፣ ሙቀት አጤን ብትሉኝ እሱን ብቻ አጤናለሁ አለን። ከዛ መጥቶ በደንብ ሰራ እና በቪፓሻናም በደንብ ጎለበተ። ስለዚህ ልዩ ነገር እየፈለጋችሁ ከሆነ ቪፓሻናን እየተለማመዳችሁ አይደለም። ቪፓሻና ማለት የታቦታ ማንኛውም በዚህ ሰከንድ የሚከሰት ነገር፣ በዚህ ሰከንድ የሚከሰት እውነት እንዳመጣጡ እናንተ እንደፈለጋችሁ ሳይሆን ነገሩን እንዳከሳሰቱ አጤኑት። ይህ ከገባችሁ ያለምንም ችግር በቴክኒኩ እየጎለበታችሁ ትመጣላችሁ። ግን በአሁኑ ሰዓት የሚከሰተውን እውነት ንቃችሁ ሌላ ነገር የምትፈልጉ ከሆነ ቪፓሻና እየተለማመዳችሁ እንዳልሆነ ይግባችሁ። ስለዚህ ይህን ነጥብ እንዳዘነጉ፣ ማንኛውም በሰውነት ላይ የሚሰማችሁ ነገር ስሜት ነው። ደስ የሚል ወይም ደስ የማይል፣ ኃይለኛ ወይም ደካማ፣ የፈለገ ይሁን እናንተ ብቻ ማጤን ማጤን ማጤን። ይህን ካደረጋችሁ የሚጠበቅባችሁን ስራ ሰርታችኋል። የቀረውን ለዳማ ተውት። የቀረውን ለተፈጥሮ ተውት። ውጤቱን ማየት ትጀምራላችሁ። ከአናታችሁ ወደ እግራችሁ፣ ከአናታችሁ ወደ እግራችሁ አስተሳሰባችሁን እያንቀሳቀሳችሁ ነው እንበል። ምናልባት ምንም አይነት ስሜት የማይሰማችሁ ቦታ ላይ ደረሳችሁ። ለእናንተ ምንም ስሜት የለም። ለእናንተ ቦታው ድፍን ነው። ግን ድፍን የሚባል ቦታ የለም። ሕይወት እስካለ ድረስ ስሜቶች በሁሉም የሰውነታችን ክፍሎች ውስጥ አሉ። ነገር ግን አእምሯችሁ በጣም ስለደለደመና በዛ ቦታ ላይ ያሉት ስሜቶች በጣም ረቂቅ ስለሆኑ አእምሯችሁ ሊያጠናቸው አይችልም። ስለዚህ ስሜት የለም ትላላችሁ። እሺ ይሁን፣ ስሜት የለም። ምክንያቱም በዛ ሰዓት የእናንተ እውነት ይሄ ነው፣ ስሜት የለም። ረጋ ብላችሁ አስተሳሰባችሁን በዛ ቦታ ላይ ትከሉና የተወሰነ ጊዜ ያሳልፉ። የተረጋጋ ሚዛናዊ አእምሮ በጣም አስፈላጊ ነው። አእምሯችሁ ሚዛናዊ ካልሆነ፣ ካልተረጋጋ ይህ ቴክኒክ አሁንም ሊረዳችሁ አይችልም። ለምሳሌ አስተሳሰባችሁን እያንቀሳቀሳችሁ ስትፈትሹና ድፍን የሰውነት ክፍል ማለትም ምንም ስሜት የማይሰማበት ቦታ አጋጠማችሁ እንበል። ለአንድ ደቂቃ እዛ ከቆያችሁ በኋላ መጓጓት ትጀምራላችሁ። የሆነ ስሜት ምን አለ ቢሰማኝ? ኧረ ምን አለ ስሜት ቢሰማኝ? በሚቀጥለው ዙር መጣችሁ። አሁንም ምንም ስሜት አልበቀለም። እሁት አምስት ጊዜ ዞርኩት። ምንም ነገር የለም። እሁት አስር ጊዜ ዞር መጣሁ። አሁንም ስሜት የለም እያላችሁ መጓጓት 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 ስትጀምሩ አእምሯችሁ ሚዛኑን ያጣል። አእምሯችሁ ሚዛኑን ሲያጣ ደግሞ የባሰውን ይደለድምና ደቃቅ ስሜቶችን ማጤን ያቅተዋል። ስለዚህ አእምሯችሁ ሁልጊዜ የተረጋጋና ሚዛናዊ አእምሮ እንዲሆን ያስፈልጋል። አንዳንዴ ደግሞ መጓጓት ብቻ ሳይሆን ጥላቻም ሊያድርባችሁ ይችላል። እሁት ይህን ድፍን ቦታ አሁንም አልፈረሰም፣ አንድ ዙር አሁንም አልሄደም፣ አምስት ዙር አሁንም አልሄደም እያላችሁ በዚህ በጓጎለ ወይም ድፍን የሰውነት ስሜት ጥላቻ ያድርባችሁና አሁንም አእምሯችሁ ሚዛኑን ያጣል። ሁልጊዜ ረጋ ብላችሁና ሚዛናችሁን ጠብቃችሁ ስሩ። እውነትን እንዳመጣጡ ተቀበሉት። በአሁኑ ሰዓት በዚህ ቦታ ላይ ምንም ነገር እየተሰማኝ አይደለም። እኔ የሚጠበቅብኝን አድርጌያለሁ። ስሜት ቢኖርም ባይኖርም እስቲ ተረጋግቼ ምን እንደሚሆን ልመልከት ብላችሁ በእርጋታ ማጤን። በተጨማሪም ምናልባት የተሸፈነ የሰውነት አካል ከሆነ የልብሳችሁን ንክታ ለማጤን ሞክሩ። ይህም ስሜት ነው። ምንም በጣም ውጫዊ ቢሆንም ለመጀመር ይረዳል። የልብስ ንክታ የልብስ ንክታ እያጤናችሁ ለፉ። ወይም ደግሞ ያልተሸፈነ የሰውነት ክፍል ከሆነ የአካባቢው የነፋስ ሽውታ በሰውነታችሁ ላይ ሲያልፍ እያጤናችሁ ትለፉ። ይህም ውጫዊ ነው፣ ግን ለመጀመር ይረዳል። እንደዚህ እያደረጋችሁ በጣም በትዕግስት ብትሰሩ ብዙም ሳትቆዩ በአጠቃላይ የሰውነታችሁ ክፍሎች ስሜቶችን ማጤን ትጀምራላችሁ። ይህ ቴክኒክ ሁለት ገጽታዎች አሉት። አንዱ በሰውነታችሁ ውስጥ የሚበቅሉትን ስሜቶች አእምሯችሁ ማጤን እንዲችል ችሎታውን ማዳበር ወይም መሞረድ ሲሆን፣ ሌላው ደግሞ ጭፍን ምላሽ ሳይሰጡ የሚከሰተውን እውነት በተረጋጋ አእምሮ ማጤን መለማመድ ነው። ይግባችሁ፣ ይህን ቴክኒክ እየተማራችሁ ያላችሁት በጥልቁ የአእምሮ ክፍላችሁ ውስጥ ያለውን ባህሪ ለመለወጥ ነው። የውስጠኛው የአእምሮ ክፍል አንኮንሽስ የሚባለው ወይም ያልነቃ የአእምሮ ክፍል እንደሚባለው ያልነቃ ሳይሆን በእያንዳንዷ ጊዜ ቀንና ሌሊት በሰውነታችን ላይ የሚፈጠሩትን ስሜቶች እንዳጤነ ነው። ከጊዜ ወደ ጊዜ የሚፈጠሩትን እያንዳንዷን አይነት የሰውነት ስሜቶች እንዳጤነና ጭፍን ምላሽ እንደሰጠ ነው። በዛ ሰዓት የሚሰማው ስሜት ጥሩ ከሆነ እዛ ስሜት ላይ በጉጉትና ሙጭጭ በማለት ምላሽ ይሰጣል። የሚሰማው ስሜት ደግሞ ደስ የማይል ከሆነ በጥላቻና በሽሽት ምላሽ ይሰጣል። ይህ የዚህ የውስጠኛው አእምሮ ክፍል ቋሚ ባህሪ ይሆናል። ሁልጊዜ መውደድ፣ መጥላት፣ መጓጓት፣ መሸሽ፣ መውደድ፣ መጥላት፣ መጓጓት፣ መሸሽ ስራ ሆኗል። ይህን ባህሪ ለመቀየር ይህ ባህሪ የሚከናወንበት ቦታ ድረስ ጠልቃችሁ መግባት አለባችሁ። ማለትም የጥልቀኛው የአእምሮ ክፍል ድረስ ትሄዱና የሆነ ደስ የሚል ስሜት ሲሰማችሁ አትጓጉም። እንዲሁም ደስ የማይል ስሜት ደግሞ ሲሰማችሁ አትሸሹም። ረጋ ብላችሁ ሲለዋወጥ ታጤኑታላችሁ። ስራችሁን በዚህ አይነት ከቀጠላችሁ የተፈጥሮ እውነተኛ ገጽታ እየተገለጸ ይመጣል። ተፈጥሮ ራሱን እያሳወቀ ይመጣል። የተፈጥሮ ህግ እንደሆነ በሰውነታችንም ውስጥ ከሰውነታችንም ውጭ ያው ነው። አጠቃላይ ህዋ እና በውስጥ ያሉት ቁስ አካሎች ህይወት ያላቸው፣ ህይወት የሌላቸው ሁሉም የሚተዳደሩት በዚህ ህግ ነው። አንዳንድ ነገሮች በውጭ ሲከናወኑ እያያችሁ በእውቀት ደረጃ ሊገባችሁ ይችላል፣ ግን ልምዱን ልትኖሩት አትችሉም። ምክንያቱም ልምዱን መኖር የምትችሉት ያ ክስተት በሰውነታችሁ ድንበር ውስጥ ስሜት ፈጥሮ ያንን ስሜት ማጤን ስትችሉ ብቻ ነው። ስሜታችሁን አጤናችሁ ማለት ደግሞ ህጉን እየኖራችሁ ስለሆነ ሁሉ ነገር ግልጽ እየሆነ ይመጣል። ምንም አይነት መደናገርና መጠራጠር ሊኖር አይችልም። ቡድዳው ጎተማ ያደረገው ይህንኑ ነው። ምንም የንጉሠ ነገሥታት ቤተሰብ ቢሆንም ልዑል ቢሆንም አወላለዱ ልዩ ነበር። የተወለደው ቤተ መንግሥት ውስጥ አይደለም። የተወለደው ከዛፍ ስር ነው። ክፍት ተፈጥሮ፣ ክፍት ሰማይ። እንደገና የአምስት ወይም የስድስት ዓመት ሕፃን ሆኖ ዛፍ ስር ቁጭ ብሎ ትንፋሹን እያጤነ አእምሮን አሰባስቦ በጣም ጥልቅ የሆነ የአእምሮ መስጠት ውስጥ ገባ። ከዛፍ ስር፣ ክፍት ተፈጥሮ፣ ክፍት ሰማይ። ከዛ 35 ዓመት ሲሞላው ዓለማዊ ኑሮን ትቶ መነነ። እንደገና ከዛፍ ስር ቁጭ ብሎ ሙሉ በሙሉ በረ። ከዛ እሱ የበራበትን ይህን ግሩም የሆነ ቴክኒክ በርህራሄ ለሌሎች መደል ጀመረ። የዳማን ጎማ ማሽከርከር ጀመረ። የመጀመሪያውን ትምህርት የሰጠው አሁንም ከዛፍ ስር፣ ክፍት ተፈጥሮ፣ ክፍት ሰማይ። በ80 ዓመቱ ከዚህ ዓለም በሞት ተለየ። ከዛፍ ስር፣ ክፍት ተፈጥሮ፣ ክፍት ሰማይ። ሁሉም ጠቃሚ የህይወቱ ክንዋኔዎች የተካሄዱት ከዛፍ ስር፣ በክፍት ተፈጥሮ፣ በክፍት ሰማይ ነው። ተፈጥሮን በደንብ አድርጎ ነው ያጠናው። ግን ተፈጥሮን ዝም ብሎ በውጭ ማጥናት ብቻውን አንድን ሰው ቡድሃ አያደርገውም፣ ሙሉ በሙሉ አያበረውም። ተፈጥሮን በሰውነቱ ውስጥ በልምድ ደረጃ መቅመሱ ነው ቡድሃ ያደረገው። እኛንም የሚያስተምረው ይህንኑ ነው። ኒቻን ካየገታ ሳቲ፣ ሁልጊዜ በሰውነታችሁ ድንበር ውስጥ ያለውን እውነት ማጤን አለባችሁ። ይህ ቪፓሸና ነው። ይህም በመለማመድ አጠቃላይ የተፈጥሮ ህግ በልምድ ደረጃ ግልጽ ይሆንልናል። ለአንድ ለቪፓሸና ተማሪ ግልጽ መሆን ያለበት ነገር ቢኖር ልውውጦሽ በእያንዳንዷ ጊዜ ይህ አይነት ወይም ያ አይነት ለውጥ በሰውነታችን ውስጥ ይካሄዳል። እናንተም በልምድ እያያችሁት ነው። ከሰውነታችሁ ውጭም ህጉ አንድ አይነት ነው። የማያቋርጥ መለዋወጥ፣ ልክ ሁሉ ነገር በማቅለጫ ድስት ውስጥ እንዳለ አይነት። ሁሉ ነገር በማቅለጫ ድስት ውስጥ፣ ምንም ነገር ከአሁን ወዲያ በቃ ለውጥ አይካሄድበትም ተብሎ እንደ መጨረሻ ውጤት አይጨበጥም። ህይወት ያለው፣ ህይወት የሌለው፣ ሁሉ ነገር በማቅለጫ ድስት ውስጥ መለዋወጥ፣ ሁሉ ነገር እንደ ጅረት ኃላፊ ነው። ይሁሉ ክስተት በሰውነታችን ድንበር ውስጥ በደንብ ግልጽ ይሆናል። ሌላውነት ምንም ነገር ይሁን ብቻ ዝም ብሎ በድንገት አይሆንም። ሁሉ ነገር የሚደርሰው በሆነ ምክንያት ነው። አንድ ወይም የተለያዩ ምክንያቶች የአንድ ነገር ውጤት ይሆናል። ምክንያት ውጤት፣ ምክንያት ውጤት፣ እንደገና ይሄ ውጤት ደግሞ ለሌላ ነገር ምክንያት ይሆናል። ውጤት ምክንያት፣ ምክንያት ውጤት። አጠቃላይ ህዋ የሚሽከረከረው እንደዚህ ነው። ምክንያት ውጤት፣ ውጤት ምክንያት፣ ምክንያት ውጤት። ይህ ሁሉ በልምድ ደረጃ ግልጽ እየሆነ ይመጣል። ሌላ ግልጽ እየሆነ የሚመጣው እውነት ውጤት ልክ እንደ ምክንያቱ ነው። ፍሬ ልክ እንደ ዘሩ ነው። በውጭ በአትክልት ዓለምም ይህን እውነት በግልጽ እናያለን። በሰውነታችንም ውስጥ በተግባር የምናየው ይህንኑ ነው። ለምሳሌ በውጭው ዓለም ሁለት ፍሬዎች ዘራሁኝ። አንድ የሸንኮራ አገዳ፣ ሌላው ደግሞ ኒም የሚባል በጣም መራራ የዛፍ ፍሬ። ሁለቱም የተተከሉት በአንድ አይነት አፈር ነው። አንድ አይነት ማዳበሪያ ይደረግላቸዋል። አንድ አይነት ውሃ፣ አየር፣ ፀሐይ ይቀበላሉ። እና ሲያድጉ ምን ይሆናል? የሸንኮራ አገዳው እያንዳንዷ ስንጥር በጣም ጣፋጭ፣ አጠቃላይ አገዳው ጣፋጭ ይሆናል። የኒም ዛፉ እያንዳንዷ ስንጥር በጣም መራራ፣ እንዲሁም አጠቃላይ ዛፉ በጣም መራራ ይሆናሉ። ግን ለምንድን ነው ተፈጥሮ እንዲህ ለአንዱ ደግ ሆኖ ሲያጣፍጠው ለሌላው ክፉ ሆኖ የሚያስመርረው? ወይን በልና ፈጣሪ አምላክ ለአንዱ ደግ ሆኖ ለሌላው ክፉ የሚሆነው? ለዚህ መልሱ ማንም ክፉ ወይም ደግ ነገር የለም። ይህ ቋሚ የተፈጥሮ ሕግ ነው። ተፈጥሮ ምግብ በመስጠት የፍሬው ባህሪ እንዲከሰት ይረዳል። የሸንኮራ አገዳ ዘር ባህሪ መጣፈጥ ነው። ይህ በእያንዳንዱ የአገዳ ፍሬ ይንጸባረቃል። የኒም ዛፍ ዘር ባህሪ ደግሞ መራራነት ነው። ይህም በእያንዳንዱ የኒም ዛፍ ክፍል ላይ ይንጸባረቃል። ይህ የተፈጥሮ ሕግ ነው። እንበልና የኒም ፍሬ ተከልን። ትልቅ ዛፍ አደገ። አጠገቡ ሄጄ 3 ጊዜ ሰገድኩኝ። ከዛ 108 ጊዜ ዞርኩት። ከዛ አበባ፣ እጣን፣ ጣፋጭ የመሳሰሉት ስሩ በተንኩኝ። ከዛ በተሞጫሞጫ አይኔ እባክህ የኒም አምላክ የሚጣፍጥ ማንጎ ስጠኝ፣ የሚጣፍጥ ማንጎ ፈልጋለሁ እያልኩኝ አመቱን ሙሉ ባለቅስ፣ እድሜ ልኬም ባለቅስ ምንም አይፈጠርም። ከልባችሁ የሚጣፍጥ ማንጎ ከፈለጋችሁ መጀመሪያ ዘር ስትዘሩ በጣም መጠንቀቅ አለባችሁ። ጣፋጭ ማንጎ መርጣችሁ ከተከላችሁ ያለ ጣፋጭ ማንጎ በስተቀር ሌላ ምንም አታገኙም። ችግራችን ግን ዘሩን ስንዘራ የዞረብን፣ ግራ የተጋባን፣ የማንጨነቅ ዝም ብለን መራራ ማንጎ እንዘራለን። ከዛ ፍሬ መልቀሚያው ጊዜ ሲቃረብ እኔ ካለ ጣፋጭ ማንጎ በስተቀር ሌላ አልፈልግም፣ ጣፋጭ ማንጎ ብቻ ነው የምፈልገው እያልን እንፎክራለን። ይህ ደግሞ በፍጹም ሊሆን አይችልም። ሁልጊዜ ጥሩ ነገር እንዲደርስልኝ እፈልጋለሁ። መራራ ፍሬ እንደዘራሁ እየታወቀኝ ጣፋጭ ፍሬ እጠብቃለሁ። እንዳው የሆነ የማይታይ ኃይል ይረዳኛል፣ አምላኬ ይረዳኛል እያልን ልባችንም በተስፋ እንሞላዋለን። ለመሆኑ ለምንድን ነው እግዚአብሔር እናንተን ብቻ የሚረዳው? ለምን ሌሎቹን አብሮ አይረዳም? እናንተ ስለሸነገላችሁትና ስላሞገሳችሁት በዛ ምክንያት ደስ ይለውና እናንተን ብቻ ይረዳል፣ ሌሎቹን አይረዳም? ይህ እብደት ነው። በጊዜ ከዚህ እብደት ነፃ ወጣችሁ፣ ማለትም በፈለገው አይነት መንገድ ዘር ብዘራ የዛን አይነት ፍሬ ነው የማገኘው። ስለዚህ ዘሬን ስዘራ በጣም መጠንቀቅ አለብኝ ብላችሁ የተፈጥሮ ሕግን መከተል ብትጀምሩ በጊዜ በነፃነት ጎዳና መጓዝ ትጀምራላችሁ። ካለበለዚያ በዚህ ድንቁርና የሚሽከረከር ሰው ራሱን ሲያሞኝና ሲያታልል ዝም ብሎ በመከራ ሲሽከረከር ይኖራል። የሃይነቱ ሰው ራሱን ከመከራ ከንበር ነፃ ማውጣት አይችልም። የተፈጥሮ ህግ ነው። ሁሉ ገብ ህግ ነው። ለሁሉም እኩል ነው የሚሰራው። ፍሬ እንደ ዘሩ፣ ውጤት ደግሞ እንደ ስራ ነው። የፈለገውን አይነት ስራ ስሩ፣ ያን አይነት ውጤት ታገኛላችሁ። አንድ ገጠመኝ በቡድሃ የህይወት ዘመን። አንድ ቀን የሆነ ወጣት እያለቀሰ እየተንሰቀሰቀ ወደ ቡድሃ መጣ። ምን ሆንክ ልጄ ብሎ ቡድሃ ጠየቀው። ልጁም ለቅሶን ሊያቆም አልቻለም። አሁንም በእርጋታ ምን ሆንክ ሲለው ትናንትና አባቴ ሞተ ብሎ መለሰለት። ቡድሃም ታዲያ ከሞተ ሞተ፣ ስላለቀስክ እኮ አባቴ አይመለስም፣ እና ማልቀስ ምንም ጥቅም የለውም፣ ስለዚህ አታልቅስ አለው። እኔ አንድ ነገር ልለምኖት ነው የመጣሁት አለ። ምን? እባክዎ ለአባቴ አንድ ነገር ያድርጉልኝ። እኔ ለሞተው አባቴ ምን ማድረግ እችላለሁ ልጄ? እርሶ በጣም ብዙ ማድረግ ይችላሉ። በጣም ከፍተኛ ችሎታ አለዎት። አዋቂ ሰው ነዎት። እነዚህ ተራ ቄሶች እንኳን የሆነ ቅዳሴ ሲቀድሱ የሞተ ሰው ገነት መግባት ይችላል። እርሶ ቢቀድሱለት ግን ገነት መግባት ብቻ ሳይሆን ለዘላለም እዛው የመኖሪያ ፍቃድ ይሰጠዋል። እና እባክዎት አንድ ነገር ያድርጉለት ብሎ ለመኑ። ቡድሃም በአሁኑ ሰዓት ምንም አይነት ምክር ዋጋ እንደሌለ ያውቃል። ምክንያቱም የወጣቱ ስሜት በጣም ተነክቶ ነበር። እሱ ነገሮችን የሚያስረዳበት የራሱ መንገድ አለው። ከዛ እሺ ገበያ ሄደ 2 ማሰሮ ገዝተህ አምጣልኝ አለው። ልጁም ቡድሃ ለአባቴ አንድ ነገር ሊያደርግልኝ ነው ብሎ በጣም ተደሰተ። ወዲያው ሮጦ ሄዶ 2 ማሰሮ ገዝቶ አመጣ። አንዱን በቅቤ ሙላው፣ ሌላውን ደግሞ በጠጠር ሙላው አለው። ልጁም እንደተባለው አደረገ። ግጥም አድርገህ ክደናቸው። አሁንም እንደተባለው አደረገ። እዚህ የውሃ ጉድጓድ ውስጥ ጨምራቸው አለው። አሁንም እንደተባለው አደረገ። ሁለቱም ገንቦች በክብደታቸው ምክንያት ሰመጡ። ረጅም ዱላ አምጣና ሁለቱንም እንስራዎች ሰበር ተባለ። ዱላ አምጥቶ እንስራዎቹን ሰበረ። ቡድሃ ለአባቴ የሆነ መንፈሳዊ ነገር እያደረገልኝ ነው ብሎ ስለገመተ ልጁ በዚህ ሰዓት እጅግ በጣም ደስተኛ ነበር። ህንድ በጣም ሰፊ ሀገር ነች። በጣም ጥንታዊ ሀገር፣ የቅልቅል ሀገር፣ የብዙ አይነት እምነቶች ጫፍ። በአንድ ጫፍ እንደ ቡድሃ አይነት ጭንቅላቱን አጥርቶ ሙሉ በሙሉ ነፃ ያወጣ ሙሉ በሙሉ ብርሃናዊ ሰው ታገኛላችሁ። በሌላ ጫፍ ደግሞ በድንቁርና፣ በጭፍን እምነት፣ በጨለማ የሚሽከረከሩ ሰዎች ታገኛላችሁ። ከእነዚህ ጭፍን እምነቶች ውስጥ አንዱ አባት ወይም እናት ሲሞቱ ሬሳቸውን በእሳት ያቃጥሉና ልክ በደንብ መንደድ ሲጀምር በትልቅ ዱላ ጭንቅላታቸውን ይሰብሩታል። ይህ ማለት እዚህ ጭንቅላታቸው ሲሰበር ሰማይ ቤት ደግሞ የገነት መዝጊያው ተሰበረ ማለት ነው። ስለዚህ ያለምንም ችግር መንግሥተ ሰማያት ይገባሉ የሚል እምነት አለ። ታዲያ አሁን ልጁ እያሰበ ያለው ትናንትና አባቴ ስለተቃጠለ በሱ ፋንታ እነኚህን ስራዎች እያሰበረኝ ነው ብሎ ገምቶ ነበር። እንስራዎቹ ሲሰበሩ ጠጠሮቹ እዛው ሰምጠው ሲቀሩ ቅቤው ደግሞ ወደ ላይ ተንሳፈፈ። ቡድሃም በል እንግዲህ አሁን ቄሶችን ጥራና እስቲ ባካችሁ እናንተ ጠጠሮች ወደ ላይ ተንሳፈፉ፣ አንተ ቅቤ ደግሞ ወደ ውስጥ ስመጥ ብሎ ይጸልዩና ምን እንደሚሆኑ ልመልከት አለው። ልጁም ምን ነው ጌታዬ፣ ማሾፍ ጀመሩ እንዴ? ይህማ በፍጹም አይሆንም። ይህ ከተፈጥሮ ሕግ ውጪ ነው። ጠጠሮች ከውሃ ስለሚከብዱ መንሳፈፍ አይችሉም። ስለዚህ እንደሰመጡ ይቀራሉ። ቅቤው ደግሞ ከውሃ ስለሚቀል መስመጥ አይችልም። ስለዚህ እንሳፈፋል ብሎ መለሰለት። ቡድሃም ልጄ፣ አንተ ስለ ተፈጥሮ ሕግ በደንብ ታውቃለህ ማለት ነው። ነገር ግን የተፈጥሮ ሕግ ሁሉም ነገር ላይ እንደሚሰራ ሊዋጥልህ አልቻለም። አባትህ በሕይወት ጊዜው ልክ እንደ ጠጠሮችና ድንጋዮች አይነት ከባድ ኃጢአት ሲሰራ ከነበረ ሰምጦ ይቀራታል። ማንንም ወደ ላይ ሊጎትተው አይችልም። ነገር ግን እንደ ቅቤው ቀላልና ጥሩ ነገር እየሰራ ህይወቱን ካሳለፈ ወደ ላይ ይንሳፈፋል። ማንንም ሰው ግሩን ጎትቶ ሊያሰምጦ አይችልም። እኛ ችግራችን እውነቱ ምንም እንዲገባን አንሞክርም። በዛ ፋንታ በሆነ ነገር መተማመን እንፈልጋለን። አንድ የሆነ የማይታይ ኃይል አንድ ነገር ያደርግልኛል፣ አንድ የማይታይ ኃይል አንድ ነገር ያደርግልኛል እያለን ብቻ የራሳችንን ባህሪ ምንም ለመቀየር አንሞክርም። የራሳችንን ድርጊት ምንም ለመቀየር አንሞክርም። እንደዚህ እያልን በመከራ ስንሽከረከር ነው የምንኖረው። ከመከራ ወደ መከራ ከመከራ ወደ መከራ ሁልጊዜ እንደዘለልን ነው የምንኖረው። ሳይውል ሳያድር ይህን የተፈጥሮ ህግ ከገባንና እንዲሁም በቶሎ ከዚህ የተፈጥሮ ህግ ጋር ኑሯችንን አስተካክለን መኖር በጀመርን ቁጥር የዛን ያህል በቶሎ ከድንቁርናና ከመከራ ነፃ ወጥተን ጥሩ ኑሮ መኖር እንጀምራለን ማለት ነው። ታዲያ በማደርገው ድርጊት ጠንቃቃ መሆን አለብኝ ካልን ምንድን ነው ድርጊት? ምን አይነት ድርጊት ፍሬ ይሰጣል? የሚሉ ጥያቄዎች ይመጣሉ። ሶስት አይነት ድርጊቶች አሉ። አካላዊ ድርጊት፣ የቃላት ድርጊት፣ የአእምሮ ድርጊት። እንዲሁ ከላይ ስንረዳው የአካል ድርጊት በጣም ወሳኝ ነው። የቃላት ድርጊት በመጠኑ ይወስናል። የአእምሮ ድርጊት ግን ምንም ዋጋ የለውም እንላለን። ግን ልክ ይሄ የበራ ሰው እንዳደረገው አንድ ሰው እውነትን በውስጡ መመርመር ሲጀምር ከአካላዊና ከቃላት ድርጊት ይልቅ የአእምሮዊ ድርጊት በጣም ወሳኝ ነው። የአካላዊና የቃላት ድርጊቶች የራሳቸው ውጤት ይኖራቸዋል። ግን የአእምሮ ድርጊት በጣም በጣም ወሳኝ ነው። ሁሉም ነገር የሚጀምረው ከአእምሮ ነው። ከዛ እየጠነከረ ይመጣና ወደ ቃላት ድርጊት ይለወጣል። ከዛ አሁንም እየጠነከረ ይመጣና ወደ አካላዊ ድርጊት ይለወጣል። እነዚህ የቃላት ወይም የአካል ድርጊቶች የአእምሮ ድርጊት ነጸብራቆች ናቸው። ያንን ነገር በምን ያህል ኃይል እንዳሰብነው መለኪያ ሚዛኖች ናቸው። ስለዚህ የአእምሮ ድርጊት በጣም ጠቃሚ ነው። ለምሳሌ አንድ የማልወደው ሰው አለው። ልክ እንዳየሁት አእምሮ የመስራት ይጀምራል። ንዴት፣ ጥሩ ያልሆነ አስተሳሰብ ጭንቅላቴ ውስጥ መመንጨት ይጀምራል። ከዛ ይህ ጥሩ ያልሆነ አስተሳሰብ እየጠነከረ ይሄድና ወደ ቃላት ይቀየራል። እጮህበታለሁ ወይም እሰድበዋለሁ። ጥሩ ወዳልሆነ የቃላት ድርጊት ተቀየረ ማለት ነው። ከዛ አሁንም ይህ ጥሩ ያልሆነ አስተሳሰብ እየጠነከረ ይመጣና ጥሩ ያልሆነ የአካላዊ ድርጊት ይቀየራል። ወይ በጥፊ አጠናግረዋለሁ ወይ መሳሪያ ካለኝ ደግሞ ተኩሽ እገለዋለሁ። ታዲያ እነዚህ ጥሩ ያልሆኑ የቃላት ወይም የአካል ድርጊቶች ምንድን ናቸው? ጥሩ ያልሆነ የአእምሮ ድርጊት ነጸብራቆች ናቸው። የጠነሰስኩት ክፋት ምን ያህል ኃይለኛ እንደሆነ መለኪያ ሚዛኖች ናቸው። እንዲሁም ጥሩ ድርጊትን በተመለከተ የሆነ ጎስቃላ በመከራ ላይ ያለ ሰው አያለው። አእምሮ መስራት ይጀምራል። ርኅራኄ በውስጤ መመንጨት ይጀምራል። የጥሩ የሆነ የአእምሮ ድርጊት እየጠነከረ ይመጣና በቃላት ደረጃ ይከሰታል። በጥሩ ቃላቶች፣ በርኅራኄ ንግግሮች፣ በፍቅር ንግግሮች አነጋግረዋለሁ። ከዛ እየጠነከረ ይመጣና ወደ አካላዊ ድርጊት ይቀየራል። የተቻለኝን ያህል በቁስ አካል ደረጃ እረዳዋለሁ፣ የሆነ ነገር እሰጠዋለሁ። ይህ ማለት የጥሩ አካላዊ ድርጊት ታደርጋለሁ። ጥሩ ወይም መጥፎ ድርጊቶች ማለትም ሁሉም የቃላትና የአካል ድርጊቶች የአእምሮ ነጸብራቆች ናቸው። ይህ ነበር በዚህ ብርሃናዊ ሰው የተደረሰበት። ይህ ነበር የእሱ ብርሃናዊነት። አእምሮ ከሁሉም ይበልጣል። ሁሉም ነገር የሚጀምረው ከአእምሮ ነው። አምሮ ሁሉንም ይቀድማል። ቡድሃ በራሱ ቋንቋ ይህንን በተመለከተ የተናገረውን በመምህር ጎይንካ ድምጽ
Manopubangama dhamma, manoseta manomaya.
Manopubangama dhamma. Amro hullunim ikadman. Manoseta. Lezino amro kahullunim ikadman. Manomaya. በህይወታችን ላይ የሚያጋጥመን ነገር ተክላላ ያምሮ ውጤት ነው። ማኖመያ
ማንሳጭ ፈድቴነ ባሰቲዋከሩቲባ
መሰረቱ ጥሩ ባልሆነ በጎደፈ ባልተጣራ አምሮ የፈለገው አይነት ያካል ወይም የቃላት ድርጊት ብታከናውኑ
ತತ್ತೋನಂ ದುಃಖಮನ್ ವೇತಿ ಚಕಂ ವೈವತು ಪದಂ
ಮಕರ ಲಕ್ ಗಾರಿ ಫರಸುನ್ ಡೆಮಿಕತಲು ಸಿಕತಲಾಚು ಇನೋರನ್
ಮನಸಚೆ ಪಸನ್ನೇನ ಭಾಸತಿ ವಾಕರುತಿವ
ಬೆನಿಸು ಆಮ್ರು በጥሩ አምሮ የቃላት ወይም ያካል ድርጊት ብታከናውኑ
ተቶነን ሱከመን ቤቲ ቻያበየን ፓይኒ
ደስታ ልክ እንደ ጥላችሁ ይከተላችኋል። የፈለጋችሁበት ቦታ ብትሄዱ ጥላችሁ ምን ጊዜ ማብራችሁ ነው። ይህ የተፈጥሮ ህግ ነው። የአምሮ መሰረቱ በጣም ወሳኝ ነው። የአምሮ መሰረቱ ነው በመጀመሪያ ደረጃም ጥሩ ወይም መጥፎ እንድናስብ የሚያደርገው። ቀጥሎ የቃላት ድርጊት ይመጣል። ቀጥሎ የአካል ድርጊት ይመጣል። በህይወታችሁ የምታገኙት ውጤት የምታገኙት ፍሬ የአምሮአችሁ ድርጊት ውጤት ነው። የምታገኙት ውጤት በተናገራችሁት ቃል ወይም በፈጸማችሁት ድርጊት ሳይሆን በዛ ሰዓት በነበራችሁ የአምሮ ዝንባሌ መሰረት ነው። ለምሳሌ አንድ የተጣላው ሰው ሲያጋጥመኝ መጀመሪያ እንዴት በውስጤ አመነጫለሁ? ከዛ ሰድበዋለሁ፣ እጮህበታለሁ። በሀገራችሁ እንዴት እንደምትሳደቡ እንጃ። እኛ በህንድ ሀገር የምንሳደበው አንተ ውሻ፣ አሳማ፣ አህያ የመሳሰሉትን ስድቦች ነው። ሌላ ምሳሌ የልጅ ልጄ ሜዳ ላይ ሲጫወት ቆየና ልብሱ ጠቅላላ በአፈርና በጭቃ ብክት ብሎ ሳየው አንተ ውሻ፣ አሳማ፣ አህያ ብዬ ሰድበዋለሁ። ለሁለቱም የተጠቀምኩት አንድ አይነት ቃላት፣ አንድ አይነት ድርጊት ነው። ነገር ግን ከአእምሮ አኳያ ስናየው የአእምሮ ዝንባሌው ማዶ ለማዶ ነበር። እነዚህን ቃላቶች ለጠላቴ ስጠቀም ጭንቅላቴ በክፋት ተመርዞ ነበር። እነዚሁኑ ቃላቶች ለልጅ ልጄ ስጠቀም ደግሞ ጭንቅላቴ በፍቅር ተሞልቶ ነበር። ተፈጥሮ የሚፈርደው በጭንቅላት ዝንባሌ መሰረት እንጂ በተናገርነው ቃላቶች አይፈርድም። የምታገኙት ውጤት፣ የምታገኙት ፍሬ በአእምሯችሁ ዝንባሌ መሰረት ነው። ሌላ ምሳሌ አንድ ሀብታም ሰው ብዙ ገንዘብና ውድ ጌጣጌጥ የመሳሰሉትን ይዞ ብቻውን በጫካ ይጓዛል። በተቃራኒ መንገድ የሚመጣውን በዴ ይህ ሰው ብዙ ገንዘብ እንዳለው ይረዳና ያለህን ጠቅላላ ቁጭ አርግ ይለዋል። ሀብታሙም እምቢ ሲለው ወንበዴው በንደት ጩቤውን አውጥቶ ሆዱ ላይ ሰካበትና ሰውየውን ገደለው። ሌላ ምሳሌ የሆነ ሰው በጣም ኃይለኛ የጨጓራ በሽታ አለበት። ብዙ አይነት መድኃኒት ተሞክሮ ውጤት አላመጣም። መጨረሻ ላይ ዶክተሩ ኦፕሬሽን አድርጌልህ የተጎዳውን ክፍል ባወጣው በመጠኑ ሊሻልህ ይችላል አለው። በሽተኛውም እሺ ብሎ የመቅደጃ ጠረጴዛው ላይ ተጋደመ። ሐኪሙም ጩቤውን አውጥቶ ሆዱን እየቀደደ እያለ ይህ በሽተኛ ሞተ። ወንበዴውም ዶክተሩም በአካል ደረጃ የሰሩት ስራ አንድ አይነት ነው። ሁለቱም ጩቤያቸውን አውጥተው የሌላ ሰው ሆድ ውስጥ ሲሰኩ ያ ሰው ይሞታል። ታዲያ ተፈጥሮ ወይም ፈጣሪ አምላክ ለሁለቱም አንድ አይነት ውጤት ይሰጣል ማለት ነው? ይህ አይሆንም። የአእምሮ ዝንባሌ በጣም ወሳኝ ነው። የወንበዴው የአእምሮ ዝንባሌ በክፋት የተሞላ ነበር። የዶክተሩ የአእምሮ ዝንባሌ ደግሞ በርህራሄ የተሞላ ነበር። ተፈጥሮ ፍርድ የሚሰጠው በአእምሮ ዝንባሌ መሰረት ነው። ለዚህም አንድ ሰው አእምሮ እንዴት እንደሚሰራ ማወቅ አለበት። ቪፓሻና ለዚህ ይረዳቸዋል። ይግባችሁ፣ ይህ ቴክኒክ የሚያደርገው አጠቃላይ ሰውነት አካላችሁን መከፋፈል፣ መሰነጣጠቅ፣ መበታተን፣ ማሟሟት ነው። እናንተ ለዚህ ምንም አታደርጉም። ዝም ብላችሁ በእርጋታ ማጤን ነው ያለባችሁ። ተፈጥሮ በራሱ ጊዜ እየከፋፈለ፣ እየሰነጣጠቀ፣ እየበታተነ፣ እየከፋፈለ፣ እየሰነጣጠቀ፣ እየበታተነ መሄድ ይጀምራል። መጀመሪያ አካባቢ በጣም ጠጣር፣ የጓጎለና ጠንካራ ኃይለኛ ስሜቶች ይሰማችኋል። ከዛ እየሟሟ ይሄድና አስተሳሰባችሁ በሰውነታችሁ ውስጥ ያለምንም መሰናክል መፍሰስ ይጀምራል። በዚህን ጊዜ ረቂቅ እርግቦሽና ለስላሳ የኮረንቲ ንዝረቶች ይሰማችኋል። አሁን ሁሉም ሰውነታችን ስለተበታተነ በጣም ረቂቅ የሰውነት ስሜቶችን ማጤን እንጀምራለን። በተመሳሳይ ሁናቴ አእምሯችንም ሊበታተን፣ ሊሰነጣጠቅ፣ ሊከፋፈል፣ ሊሟሟ ይችላል። አንድ ሙሉ በሙሉ የበራ ሰው አጠቃላይ የሰውነት ክፍሎችን ከፋፍሎ የመጨረሻዋን ረቂቅ የሰውነት ክፍል አታካላፓ ማለትም ስምንት ነገሮች አንድ ላይ የተዋሃዱበትና ከዛ በታች መከፋፈል የማይችልበት ደረጃ ይደርሳል። እንዲሁም አእምሮንና የአእምሮ ረዳቶችን ሲከፋፍል 121 አይነት አእምሮችና 52 የአእምሮ አጋሮችን ያገኛል። እያንዳንዱ የአእምሮ አይነት ከአንድ ወይም ከሌላ አይነት የአእምሮ አጋር ጋር ይከሰታል። አሁን ባላችሁበት ቪፓሳና የህፃናት ሙያ ደረጃ ስለ እነዚህ 52 ወይም 121 አእምሮ አይነቶችና የአእምሮ አጋሮች ማስታወስ አያስፈልግም። ለጊዜው ስለ አእምሮ ዋና ክፍሎች እንነጋገር። አእምሮ አራት ዋና ዋና ክፍሎች አሉት። እነዚህን ክፍሎች ካወቃችሁና እንዴት እንደሚሰሩ ከገባችሁ በጣም ይጠቅማችኋል። ምክንያቱም እነሱ ናቸው በሜዲቴሽን ልምምዳችሁ ላይ የሚያጋጥሟችሁ። የመጀመሪያው ክፍል በቡዳ ጊዜ በሚነገረው ቋንቋ ቪኛና ይባላል። በእንግሊዝኛ ደግሞ ኮንሽስነስ ይባላል። በአማርኛ ህሊና እንበለው። የዚህ የቪኛና ስራ ማወቅ ወይም ማገናዘብ ነው። የስድስቱ የስሜት ህዋሳት በሮች ማለትም አይን፣ ጆሮ፣ አፍንጫ፣ ምላስ፣ ሰውነት እና አእምሮ እያንዳንዳቸው ስድስት ቪኛና አላቸው። የአይን ቪኛና ወይም የጆሮ ቪኛና፣ የምላስ ቪኛና፣ የአፍንጫ ቪኛና፣ የሰውነት ቪኛና እና የአእምሮ ቪኛና። እያንዳንዱ ክስተት የራሱ በር አለው። ድምፅ ከጆሮ የስሜት በር ጋር ሲገናኝ የጆሮ ቪኛና ይፈጠራል። ቅርጽ፣ ምስል፣ ቀለም፣ ብርሃን ከአይን የስሜት ህዋስ በር ጋር ሲገናኝ የአይን ቪኛና ይፈጠራል። ሽታ ከአፍንጫ ጋር ሲገናኝ የአፍንጫ ቪኛና ይፈጠራል። ጣዕም ከምላስ ጋር ሲገናኝ የምላስ ቪኛና ይፈጠራል። የሚዳሰስ ነገር ከሰውነታችን ጋር ሲገናኝ የሰውነት ቪኛና ይፈጠራል። የሆነ ሀሳብ ወይም ስሜት አእምሯችን ውስጥ ሲመጣብን የአእምሮ ቪኛና ይፈጠራል። እነኚህ ቪኛናዎች ስራቸው ማወቅ ብቻ ነው። አንድ ነገር እየሆነ ነው ብለው የሆነ ነገር መጀመሩን ያስገነዝባሉ። ምሳሌ የጆሮ ቪኛና። ድምፅ ከጆሮ ጋር ተገናኘና የጆሮ ቪኛና ተፈጠረ። አንድ ነገር እየሆነ ነው ብሎ መልእክቱን ያስተላልፋል። ወዲያውኑ ሌላኛው የአእምሮ ክፍል ራሱን ብቅ ያደርጋል። በዛ ጊዜ ቋንቋ ሳኛ ይባላል። ስራውም ማጣራት ነው። እንበልና ድምፅ በጆሮ መጣ። የመጀመሪያው የአእምሮ ክፍል ቪኛና ድምፅ እንደተፈጠረ አወቀ። ከዛ ይህ ሁለተኛው የአእምሮ ክፍል ሳኛ ምን አይነት ድምፅ እንደሆነ ያጣራል። ኦ ቃላት ምን አይነት ቃላት? ስድብ ወይም ሙገሳ ብሎ ለፍርድ ይዘጋጃል። እስከ ዛሬ ካጋጠማችሁ ገጠመኞችና ከቀሰማችኋቸው ልምዶች ማለትም አእምሮ ውስጥ ከተጠራቀሙት ውቀቶች ጋር ያመሳክርና ምን አይነት ቃል እንደሆነ ያጣራል። በዛ ላይ አውቆ ብቻ ዝም ሳይሆን ፍርድም ይሰጣል። የስድብ ቃላት ከሆነ ኦ ይህማ በጣም መጥፎ ነው ይላል። ወይ ደግሞ ሙገሳ ከሆነ ይህ በጣም ጥሩ ነው ይላል። ልክ ሁለተኛው የአእምሮ ክፍል ሳኛ ስራውን እንደጨረሰ ሶስተኛው የአእምሮ ክፍል ብቅ ይልና ስራውን መስራት ይጀምራል። ይህም ቬደና ይባላል። ስራው በሰውነት ላይ የሚፈጠረውን ስሜት መቅበስ ነው። እንደተገነዘባችሁት ቃላቱ የሙገሳ ሲሆን ለስላሳና ደስ የሚል እርግብግቦሽ ወይም ንዝረት በአጠቃላይ ሰውነታችን ላይ ይጎርፋል። ይህ ደስ የሚል እርግብግቦሽ ጅረት የሚጎርፍበት ምክንያት የሰማነው ቃል ተመርምሮ የሙገሳ እንደሆነ ስለታወቀ ነው። በሌላ በኩል ደግሞ ስድብ ቢሆን ኖሮ በጣም መጥፎ የሚል ፍርድ ስለሚሰጠው በአጠቃላይ ሰውነታችን ላይ ደስ የማይልና የሚቀፍ ስሜት ይሰማናል። ይህ ሶስተኛው የአእምሮ ክፍል የሰውነታችንን ስሜቶች ደስ የሚሉ ወይም ደስ የማይሉ እያለ ይቀምሳል። ይህም ስራውን እንደጨረሰ የአራተኛው የአእምሮ ክፍል አናቱን ብቅ ያደርጋል። በዛን ዘመን ቋንቋ ሳንካራ ይባላል። ስራውም ምላሽ መስጠት ነው። ይህን ቃል አስታውሱ፣ በመጪዎቹ 6 ቀናት ደጋግመን እንጠቀመዋለን። ሳንካራ ማለት የአእምሮ ዝንባሌ ነው። ይህ የአእምሮ ምላሽ ነው። ሳንካራ 2 ተግባሮችን ያከናውናል። 1 ለተፈጠረው ስሜት ጭፍን ምላሽ ይሰጣል። 2 ይህንን ልምድ አብሮ ከተፈጠረው ስሜት ጋር በውስጠኛ የአእምሮ ክፍላችን ውስጥ ያጠራቅማል። ስለዚህ ሳንካራ የድርጊት ክምችት ነው። የመጀመሪያው የአእምሮ ክፍል ነገሮች መፈጠራቸውን ያውቃል። ይህ ድርጊት አይደለም፣ ስለዚህ ፍሬ አይሰጥም። የሁለተኛው የተፈጠሩትን ነገሮች ያጣራና ፍርድ ይሰጣል። ይህ ድርጊት አይደለም፣ ምንም ፍሬ አይሰጥም። የሶስተኛው በተሰጠው ፍርድ ምክንያት የተፈጠረውን ስሜት ይቀምሳል። ይህ ድርጊት አይደለም፣ ስለዚህ ምንም ፍሬ አይሰጥም። ነገር ግን ይህ አራተኛው ጭፍን ምላሽ ይሰጣል። ስለዚህ ይህ ድርጊት ነው፣ ይህ ፍሬ ይሰጣል። ለምሳሌ ሙገሳ ሲሰማን ጥሩ ስሜት ይሰማናል እና አእምሯችንም ይህን ጥሩ ስሜት አሁንም ለመቅመስ ይጓጓል። ቃላቱ ስድብ ከሆነ ደግሞ ደስ የማይል ስሜት በሰውነታችን ላይ ስለሚፈጠር ይህ የአእምሮ ክፍል ማለትም ሳንካራ አልፈልግም፣ ከዚህ መገላገል እፈልጋለሁ እያለ ያለማቋረጥ በጥላቻ ምላሽ ይሰጣል እና የሳንካራ ዝንባሌ ምን ጊዜም ፍሬ ይሰጣል። ይህም ፍሬ በውስጠኛው የአእምሮ ክፍላችን ውስጥ ይጠራቀማል። ሳንካራችን ስሩን በሰደደ ቁጥር ፍሬውም የዛኑ ያህል ጠንካራ ይሆናል። በተጨማሪ ፍሬውም እንደ ሳንካራው አይነት ይለያያል። በአጠቃላይ 3 አይነት ሳንካራዎች አሉ። ሁልጊዜም እነዚህ አይነቶችን ሳንካራዎች እናመነጫለን። ጥሩ ወይም መጥፎ የሚባለውን ለጊዜው ወደ ጎን እናደርግና ጥንካሬያቸውን ብቻ በተመለከተ እንነጋገር። 3 አይነት ሳንካራዎች። የመጀመሪያው ውሃ ላይ እንደተሰመረ መስመር ነው። ልክ አስምረን ሳንጨርስ ወዲያውኑ መስመሩ ይጠፋል። አእምሯችን ውስጥ ምንም የድርጊቱ አሻራ አይቀርም። ሁለተኛው አይነት ሳንካራ ልክ የውቅያኖስ ዳር አሸዋ ላይ እንደተሳለ መስመር፣ ጠዋት አስምረ ነው ማታ ይጠፋል። ሶስተኛው ሳንካራ ግን ልክ ድንጋይ ላይ በመሮና በመዶሻ እንደተቀረጸ አይነት ጥልቅ መስመር ስለሚያሰምር ከአእምሯችን ውስጥ ለማስወገድ ብዙ ዓመታቶች ይወስዳል። ይህ ሶስተኛው አይነት ሳንካራ በጣም አደገኛ ነው። የሚፈጠረውም ነገሮችን በጣም ስንደጋግም ነው። ለምሳሌ ንዴት፣ ጥላቻ፣ የሩካቤ ፍላጎት የሩካቤ ፍላጎት ፍርሃት 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 ጭንቀት 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 መረበሽ የሞራል ውድቀት የመሳሰሉትን መጥፎ አስተሳሰቦች በአእምሮአችን ውስጥ ዝም ብለን ስንደጋግም በውስጠኛ አእምሮአችን ክፍል ውስጥ እየተጠናከሩ ስር እየሰደዱ ይመጡና በኋላም የሚሰጡት ውጤት በጣም አደገኛ ነው። ቴክኒኩን እየተለማመዳችሁ በመጣችሁ ቁጥር እነዚህ ነገሮች ግልጽ እየሆኑላችሁ ይመጣሉ። አእምሮአችን እንዴት እንደሚሰራ፣ እነዚህ አራት የአእምሮ ክፍሎችና ሰውነታችን እርስ በርስ ያላቸው ግንኙነት፣ እንዴት አንዱ ሌላው ላይ ተጽዕኖ እንደሚያደርግ፣ እንዴት ሌላው በአንዱ ተጽዕኖ እንደሚደረግበት፣ እንዴት አሁን እየፈጠርኩት ያለው ሳንካራ ቀስ በቀስ እየጠነከረ እየጠለቀ እንደሚመጣ፣ በሌላ በኩል ደግሞ እንዴት ንቁና ዝግጁ ከሆንኩኝ ሳንካራው እየጠነከረ እንደማይመጣና ወዲያው እንደሚነጻ፣ በዚህም ምክንያት በቀላሉ ከመከራ ነጻ እንደምወጣ ቀስ በቀስ ግልጽ እየሆነ ይመጣልናል። ቀኑን ሙሉ ሳንካራ ስፈጥሯልኩ አንድ ነገር በሆነ ቁጥር በሰውነቴ ውስጥ ስሜት ይፈጠራል። እኔ ለዛ ስሜት ምላሽ እሰጣለሁ። ይህንን በእያንዳንዲቷ ጊዜ እያደረግን ነው። ይህም አእምሮአችን ውስጥ እየተጠራቀመ ይመጣል። ማታ አልጋይ ላይ ተጋድሜ ቀኑን ሙሉ ምን ያህል ሳንካራ እንደፈጠርኩኝ ላስታውስ ብል ቁጥሬ አልጨርሰውም። ሁሉንም ማስታወስ በፍጹም አይቻልም። ምናልባት አንድ ወይም ሁለት በጣም ውስጤን የነኩ ነገሮችን ላስታውስ እችል ይሆናል። ወይኔ ዛሬ ይህንን ነገር አደረግኩኝ፣ ማድረግ ግን የለብኝም ነበር፣ ወይም በዚህ አይነት መንገድ ምላሽ ሰጠው፣ ታግሼ ማሳለፍ ነበረብኝ ብላችሁ አንድ ወይም ሁለት ሳንካራዎች ታስታውሱ ይሆናል። ወሩ ሲያልቅ እነዚህ በየቀኑ የምታስታውሷቸው ሁለት ሳንካራዎች ተጠራቅሞ በወር 30 ወይም 60 ከባድ ሳንካራዎች ይሆናሉ። ግን ከእነዚህ ውስጥ አሁንም አንድ ወይም ሁለት ጭንቅላታችሁን ሲያዞሩ የሰነበቱ ነገሮችን ብቻ ነው የምታስታውሱት። አሁንም አመቱ ሲያልቅ አንድ ወይም ሁለት በጣም አመቱ ሙሉ የረበሹንን ገጠመኞች ብቻ እናስታውሳለን። በተመሳሳይ ሁኔታ ወደዳችሁም ጠላችሁም የህይወት መጨረሻ ሲቃረብ በጣም ስር የሰደዱና ጠንካራ ሳንካራዎች ከውስጠኛው የአእምሮ ክፍል ወደ ላይኛው የአእምሮ ክፍል ወጥተው ይንሳፈፋሉ። ሞት ሲመጣ አእምሮአችን ይህንን ትልቅ ሳንካራ እንደተሸከመ ነው። ከሞት በኋላ በሚቀጥለው ህይወት የሚከሰተው አዲስ አእምሮ የዚህ የአሮጌ አእምሮ ልጅ ነው። ልክ እንደ አባትና ልጅ ሁሉንም ጥሩ ወይም መጥፎ ባህሪዎች አብሮ ይዘው ይፈጠራል። ይህ የመጨረሻ አእምሮ እንደ ጠጠርና ድንጋይ ከባድ ከሆነ የሚቀጥለው ህይወት እንደ ጠጠርና ድንጋይ የከበደ ይሆናል። ማለትም በመከራና በስቃይ የተሞላ ህይወት ይሆናል። ነገር ግን ይህ የመጨረሻ አእምሮ እንደ ቅቤ ቀላል ከሆነ የሚቀጥለውም አእምሮ እንደ ቅቤ ቀላል ይሆናል። ሁሉም የመጨረሻ አእምሮ ውጤት ነው። ስለዚህ የመጨረሻ አእምሮ በጣም ጠቃሚ ነው። ይህ ማለት አንድ ሰው እንዴት መሞት እንዳለበት መማር አለበት። ስትሞቱ ፈገግ እንዳላችሁ ሞቱ። ቪፓሻና የሚያስተምራችሁም ይህንኑ ነው። መቼም ሁሉም ሰው ይሞታል። የቪፓሻና ተማሪዎችም ይሞታሉ። ግን በልምድ እንደተመለከትነው በትንሹ እንኳን በቪፓሻና የጎለበቱ ሰዎች ሲሞቱ አንድ ትንሽ ጥርጥር የነበረበት ሰው አጋጥሞናል እንጂ በተረፈ ሌሎቹ በመቶ የሚቆጠሩ ሰዎች ሲሞቱ የትኛውም ሰው ህሊናውን ስቶ አልሞተም፣ ወይም አላለቀሰ፣ ወይ እየፈራ አልሞተም። ሁሉም የሞቱት ሙሉ በሙሉ እያወቁ ፈገግ ብለው ነው። ኦ ሞት እየመጣ ነው ከዚህ አይነት ስሜት ጋር እየመጣ ነው። ስሜቱ አለፈ። በዛ ሰዓት መቼስ ምን ይኮናል ስሜቱን ከማጤን በስተቀር? ለምን ታለቅሳላችሁ? ይህ እኮ እድገት ነው። ይህ ማረገፈፋ አይደለም። ሰዎች የሚያለቅሱት ወደ ባሰቦታ እንደሚሄዱ አድርገው ስለሚገምቱ ነው። እድገት ካለ ግን ማንም አያለቅስም። እድገት አግኝታችሁ ወደ ተሻለ ቦታ እየሄዳችሁ ነው። የቪፓሻና ተማሪዎች የአሟሟት ስልትን ስለተማሩ በሞት አያለቅሱም። የአሟሟት ስልት የሚመጣው ደግሞ የአኗኗር ስልት ሲኖረን ብቻ ነው። እድሜ ልካችሁን ስታለቅሱ ከርማችሁ ልክ ሞት ሲመጣ ፈገግ ልበል ብትሉ በፍጹም አይቻልም። ስለዚህ እድሜ ልካችሁን እንዴት በፈገግታ መኖር እንዳለባችሁ መማር አለባችሁ። ከዛ ይህ የአኗኗር ስልት ወደ አሟሟት ስልት ይቀየራል። የአኗኗር ስልት እዚህ ይህንን ነው እየተማራችሁት ያላችሁት። ለማጠቃለል ያህል ከሰውነታችን ውጭ የሚፈጠር ማንኛውም ነገር በአንዱ የስሜት ህዋሳት ውስጥ ከገባ በሰውነታችን ላይ ስሜት ይፈጥራል። የመጀመሪያው አእምሮ ክፍል አንድ ነገር እንደተፈጠረ ያውቃል። ሁለተኛው አእምሮ ክፍል ምን እንደሆነ ያጣራና ጥሩ ወይም መጥፎ ብሎ ፍርድ ይሰጣል። ይህም ግምገማ ጥሩ ወይም መጥፎ ስሜት በአጠቃላይ ሰውነታችን ላይ እንዲሰማን ያደርጋል። ስለዚህ አእምሯችሁ በእነዚህ ስሜቶች እንዳይረበሽ ካሰለጠናችሁት የውስጠኛውን የአእምሮ ክፍል የድሮ አመል እየቀየራችሁት ነው ማለት ነው። ምላሽ ብትሰጡ እንኳን የሚፈጠረው ሳንካራ በጣም ጠልቆ ስራ አይሰድም። ምክንያቱም ያንን ነገር መላልሳችሁ አትደጋግሙትም። ወዲያውኑ ህሊና ትገዛላችሁ። ለነገሩ አሁን ገና መጀመራችሁ ነው። በዛ በአንድ ሰዓት ውስጥ ብዙውን ጊዜ ይህን የህመም ሳንካራ አሁንም እየደጋግማችሁት ነው። ወይኔ እንዴት ጉልበት ያማል! ምን አይነት ሜዲቴሽን ነው? በጣም ያማል! እኔ ደግሞ ህመም አልወድም እያላችሁ ምላሽ እየደጋግማችሁ እየሰጣችሁ ነው። ይህ የዱሮ ያምራችሁ ባህሪ ነው። ግን ለተወሰነች ጊዜ ራሳችሁን ብትቆጣጠሩና እስቲ ምንም ሳልረበሽ ምን ያህል ጊዜ እንደምቆይ ሊው፣ የፈለገው ቢመጣ ምላሽ አልሰጥም፣ ሌላ የጥላቻ ሳንካራ አልፈጥርም ብላችሁ በተረጋጋ አእምሮ ህመማችሁን ብታጤኑ እነዚህ ጥቂት ጊዜያቶች እጅግ በጣም ጥሩ ጊዜያቶች ናቸው። ልክ ስሜታችሁ ምንም ምላሽ ሳትሰጡ ማጤን ስትጀምሩ ጭንቅላታችሁ ከውሃው በላይ ብቅ ይላል። እንደገና ደግሞ ምላሽ መስጠት ስትጀምሩ ተመልሳችሁ ትሰምጡና ወዴት እንደምትሄዱ አታውቁም። ከተወሰነ ጊዜ በኋላ እንደገና አእምሯችሁ ህመሙን በእርጋታ ማጤን ሲጀምር አሁንም ጭንቅላታችሁ ከውሃው ብቅ ይላል። እነዚህ ጭንቅላታችሁ ከውሃው በላይ ብቅ የሚሉበት የተወሰኑ ጊዜያት በጣም ቆንጆ ጊዜያቶች ናቸው። እነኛ ጫጭር ጊዜያት ተጠራቅሞ የተወሰኑ ሰኮንዶች ይሆናሉ። እነዚህ የተወሰኑ ሰከንዶች ተጠራቅሞ የተወሰኑ ደቂቃዎች ይሆናሉ። እንደዚህ እየተባለ ቀስ በቀስ ጨዋታውን ትገለብጡታላችሁ። እንደዚህ እያላችሁ የድሮ የአእምሯችሁን አመል ቀስ በቀስ እየቀየራችሁ ትሄዱና ከመከራ እየወጣችሁ ትመጣላችሁ። ለስሜቶች ምላሽ በሰጣችሁ ቁጥርና ለረጅም ጊዜ ምላሽ እየሰጣችሁ በቆያችሁ ቁጥር ራሳችሁን መከራ ውስጥ ተዘፍቃችሁ ታገኙታላችሁ። መከራ ውስጥ ስትንፈራገጡ ራሳችሁን ታያላችሁ። ይህን በጣም ውብ የሆነ ቴክኒክ ተጠቅማችሁ ከዚህ መከራ ውስጥ ራሳችሁን አውጡ። እዚህ የመጣችሁበት ምክንያት ይህንኑ ለመለማመድ ነው። ቀሪዎቹ 6 ቀናት በጣም ጥሩ የሥራ ቀናት ናቸው። ራሳችሁን በዚህ ቴክኒክ ለማጎልበት ሞክሩ እና ለቀሪው ህይወት ዘመናችሁ ተጠቀሙበት። የቀሩ 6 ቀናት በጣም ውድ ቀኖች ናቸው። እያንዳንዷ ጊዜ በጣም ውድ ናት። በጣም ጥሩ ቴክኒክ በእጃችሁ አለላችሁ። የነጻነት ጎዳና አለላችሁ። ህጉ እዚሁ አለላችሁ። ተፈጥሮ እዚሁ አለላችሁ። እውነት እዚሁ አለላችሁ። እናንተ ብቻ በእርጋታ አጥኗችሁ በጊዜው በደንብ ተጠቀሙ። በዚህ እድል በደንብ ተጠቀሙ። ባለው የተሟላ የማዕከሉ ሁናቴ በደንብ ተጠቀሙ። እንዲሁም በዚህ ውብ ዳማ ተጠቀሙ። በዚህ ጥሩ ቴክኒክ ተጠቅማችሁ ከሁሉም መከራዎች ራሳችሁን ነጻ አውጡ። ከሳንካራ በኋላ ሳንካራ፣ ከሳንካራ በኋላ ሳንካራ፣ በላይ በላዩ ከመፍጠር ድንቁርና ነጻ አውጡ። ከዚህ የመከራ ቀንበር ተገላገሉ። ራሳችሁን ከመከራ ነጻ አውጥታችሁ በእውነተኛ ሰላም፣ በተጣጣመ ኑሮ፣ በእውነተኛ ደስታ ለመኖር ያብቃችሁ።
ብብት ሰብ መንግለን ብብት ሰብ መንግለን ብብት